የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ይላል የተለመደውን የዞትሪ አክብሮት ሰላምታችንን ያስቀደም የዛሬውን የሰኔ 13 ቀን 2013 ዓ.ም ወይም እንደ አውሮፓውያን አቆጣጠር የጁን 20 ቀን 2021 ቅንብራችንን ይዘን ቀርበናል። ምርጫ ወይም ቅርጫ 2013ን የሚያጫውተው የኦነግ ኦፒዲዮ ፋሽስታዊ አገዛዝ በምርጫ ሽፋን አሸናፊነቱን ለማወጅ ጥቂት ቀናት ይቀሩታል። በማጭበርበር የተደረሰበትን የምርጫ ካርድ ላጋሮቻቸው ስካደላድሉ ድረስ ጥቂት ቀናት ያስጠብቁ እንደሆን እንጂ ውጤቱ ከወዲሁ እንደሚታወቅ ለማንኛውም ዜጋ ግልጽ ነው። የሚወስንብን ያብይ ፋሽስታዊ አገዛዝ ነው። በዚህ ምርጫ የኢትዮጵያ ሕዝብ ድምጽ ተደማጭነት የለውም። በኢትዮጵያችን ምርጫ የሕዝብን ነጻና ድምጽ አሰጣጥ ባለቤትነት ማረጋገጫ ሳይሆን ገጆች ያገዛዝንሚያቸውን የሚያራዝሙበት እንደሆን የታወቀ ነው። ተረኛው መንጋም ከቀድሞ የተለየ ነገር አያደርግም። ነጻ ተቋማት በሌሉበት አገር ባምባገነኖች መሰሪ ተግባር የሚከናወን ምርጫ ፋይዳ ቢስ ነው። አብይ የጉሳ ፋሽስታዊ አገዛዙ እንዲቀጥልና የኦሮሞማ ፕሮጀክት ሳይደናቀፍ እንዲቀጥል ምርጫን የስልጣኑ ህጋዊና ሞራላዊ መሰረት ለማስያዝ እየተራወጠ ነው። በዛሬቷ ኢትዮጵያ ግን ፋሽስታዊ አብይ የገባበትን ቀውስ ምርጫ አይጠግነው። በየአምስት አመቱ ወይንም ዘረኞች በፈቀዱት ወቅትና ጊዜ ስለ ምርጫ ፕሮፖጋንዳ ስለተነዛ ወይም ባጃቢነት ጥላያጆች ስለተለዋወጡ ከዘር ተኮር አፓርታይድ አገዛዝ የሚያላቀቀን ምርጫ አግኝተናል ማለት አይደለም። የሚወራለት አስመሳይ ምርጫ የኦሮሞማ ፕሮጀክት እንዲሳካ በመትሰራው ብርቱካን መደክሳ በተወጠነ ስልት በእናብይ የሃድ ጎራሽ ብልጽግናና ባጃቢው የብርሃኑ ነጋ ኢዜማ ፍላጎት የሚመራ ለመሆኑ ሲገለጽ ቆይቷል። የሰብአዊ መብት ደብዛው ጠፍቷል። ዘረኝነት አግጦ ወጥቷል። አገሪቷን ጦርነት አላብሷታል። ሙስና በክሏታል። በነመለስ ዘመን ጊዜ ያገለገላቸው የጂኦፖለቲካዊ ስልቶችና ምክንያቶች ሁሉ ከኢትዮጵያ ርቀዋል። በዘረኛ አገዛዝ ምክንያት ጠላቶቻችን ተበራክተዋል። ዓለማችን ከሶቪየት መንኮታኮት በኋላ የአሜሪካና የምዕራባውያን አገሮች እንደልባቸው የሚናኙባት ሀገር ሆናለች። ምዕራባውያን ታዳጊ የሚባሉ አገሮችን ከቻይና መንጋጋ ለማውጣት በሚያደርጉት ፉክክር ላይ ተንተርሰው ኢሰባዊ አገዛዝ ጋር ለመሻረክ የሚዳፈሩበት ዓለም ላይ እንገኛለን። በመሆኑም ምንም እንኳ አብይን ምዕራባውያን መልምለውና ሰልጥነው ለስልጣን ቢያበቁትም ዛሬ የአብይ ካርድ ተበልቷል። ሸሪኮቹም ክደውታል። ከነወንጀሎቹ ጠፊ የሚሆንበትን እቅድ አውጥተውለታል። የጊዜ ጉዳይ ነው። አብይ በጸረ ኢትዮጵያ ኃይላት ተደግፎ ስልጣን ላይ ከወጣ ወዲህ ከተላላቀ የፖለቲካ ሰዎች መደዳ ለመቆም በመቻሉ የቅጥፈት ባህሪውን አባብሶበት ቆይቷል። የጸረ ኢትዮጵያ መንግስታትም በጸረ ኦርቶዶክስነቱ ላይ ተንተርሰው የማይገባውን የሰላም ኖበል ተሸላሚ በማድረጋቸው ራሱን በከፍተኛ ስፍራ ላይ አስቀምጦ ቆይቷል። ዛሬ ግን ሁሉም ይያፈረበት ነው። ጥርቅምና በትቢያ ላይ የበቀሉ ምሁራን ተብዮችም የሃይማኖት መሪዎችም ተራው ዶንቆሮም በጅምላ በዙሪያው ስለሚያጨበጭቡለት ቀልቡን የሳተ ሆኗል። አብይ የመሪነት ብቃት የለውም። መሪነት ጥበብ ነው፣ አስተዋይነት ነው፣ ትህትናና ትዕግስት ነው፣ ለሰው ልጅ ደህንነት መቆም ነው። አብይ በእነዚህ መመዘኛዎች የሚመደብ አይደለም። አብይ ጸረ ሕዝብ ገዳይ አስገዳይ አጭበርባሪና ዘረኛ መሆኑ ባለም ገጽታው ሁሉ ሳይቀር ተጋልጧል። የሕዝብ ፍላጎት ይህን ፋሽታዊ ተረኛ መንጋ መገላገል ነው። የአብይ ምርጫ የእሱና በእሱ ዙሪያ የተኮለኮሉ የማደናገሪያ ጨዋታ ነው። ሕዝቡ ያለው አማራጭ አንድና አንድ ነው። ለዲሞክራሲ፣ ለመብትና ለእኩልነት፣ ለአገር ግንባታ የሚበጅ የሽግግር ሥርዓት ለማምጣት አምሮ መታገል ነው። ምርጫውን ነጻና ፍትሐዊ ለማድረግ በቅድሚያ የፍትሕ አካል የሚሆን የሽግግር አደራ ጠባቂ ኮሚቴ መፍጠር የግድ ይላል። የጎሳ ፌዴራሊዝም ሕገ መንግሥትም ሆነ ያጀቡት ተውሳኮች እስካልተለወጡ ድረስ ዞሮ ዞሮ ልክ የትግሬውን አገዛዝ ለ27 ዓመታት እንደተሸከምነው ሁሉ የኦሮሞ ወራሪ አገዛዝን መንሰራፋት ጥርጊያ መንገዱን ማበጀት ይሆናል። አገራችን ሰላምን ያጣችው በማንነታቸው ዜጎች የሚገደሉት፣ የሚሳደዱት፣ ከሥራ የሚባረሩት አገሪቷ በዘር አገዛዝ ስር ስለምትተዳደር ነው። ከሁሉ በፊት አገሪቷ የምትገኝበትን ውስብስብ ሁኔታ እናስተካክል ከተባለ ዜጎችን እያጠፋ አገርን እያመከነ ያለውን ከፋፋይ አራዊተ ሕገ መንግሥት መሻር ይኖርበታል። በዚህ አይነት ምርጫ መሳተፍ የሕዝብን የመከራ ዘመን ከማራዘም ጋር የተያያዘ ነው። አማራጩ መሆን ያለበት ይህን ፋሽታዊ ዘረኛ የመንጋዎች ቡድን በምርጫ ካርድ አስወግዳለሁ ከሚለው ቅዠት ተላቆ የሕዝብን ወገን አሰልፎ መፋለም አንዱና ጠንካራው አማራጭ ነው። ለኢትዮጵያ ሕዝብም መቅረብ ያለበት ጥሪ ይኸው ብቻ ነው። ፋሽስቶች ከዚህ ጫንቃ የሚወርዱት ወይም ፋሽስቶች ከሕዝብ ጫንቃ የሚወርዱት ሕዝባዊ እምቢተኝነትና ሕዝባዊ ዓመፅ ባቀናጀ ሁለገብ ትግል ነው። በመሆኑም እያንዳንዱ ለውጥ ፈላጊና ለኢትዮጵያ ሉዓላዊነትና ሕልውና ቆም ያለው የሚል ሁሉ ወኔውን ሰንቆ ወደ ተግባራዊ ትግል ፊቱን ማዞር ይጠበቅበታል። ፋሽስቱ አብይ የአገር ፍቅር ስሜትና የአርበኞች መፍለቂያ የሆነውን የአማራ ሕዝብ በመንደር ከፋፍሎ እርስ በርስ በማጋጨት ደባ የፈጸመበት ሰኔ 15 ቀን አማራው በጥልቅ ሐዘን አስቦት ይውላል። ከሁለት ዓመት በፊት ፋሽስቱ አብይ በባህር ዳር ከተማ ድራማ ፈጽሟል። ከአጋሮቹ ጋር ሆኖ ደም አፋሷል። ይህች ቀን እንደ ቀሩት ጊዜያት ሁሉ የአማራው የመከራ ቀን መታሰቢያ ናት። በአማራው ሕልውና ላይ ገዳዮችና አስገዳዮች ድራማ የሠሩበት ዕለት ነች። ቀደም ሲል በአማራ ለትግሬ ቅጥረኝነት፣ በትረኞቹ ደግሞ የአማራ ኦነጋውያን ምልምሎች በመሆን ከብአዴን ውስጥ ያሉ ባንዳዎችም የወንጀሉ ተባባሪ በመሆን አገልግለዋል። በዚህች ዕለት በአብይ የክፋት ተግባር አንድ ሆኖ ተፈጥሮ ለብዙ ሚሊዮኖች አለኝታና ትንቢት ተናጋሪውን ጄኔራል አሳምነውን የመሰለ መሪ አማራው አጥቷል። ብዙዎችም ለእስር ተዳርገው እየማቀቁ ነው። ኢትዮጵያ አገራችን በመንጋ ተንኮለኞች፣ በመንጋ ጨካኞች፣ ነፍሰ ገዳዮች፣ የዝርፊያ ሰራዊትና ወራሪዎች ስር እስከወደቀች ድረስ የአማራው ሰቆቃ፣ ሞትና መፈናቀል እንደሚቀጥል ጄኔራል አሳምነው ተናግረው ነበር። እየሆነም ያለው ይኸው ነው። የትረኛው መንጋ የኦሮሞ መስፋፋትና አዲስ ግዛት የማበጀት ስልት አረመኔና ሰው በላ መሆኑንም የተረዳንበት ዕለት ነበር። ከሁለት ዓመት በፊት በአብይ እጅ ለሰማዕትነት የተዳረጉትን ኃያሉ እግዚአብሔር ነፍሳቸውን በጻድቃንና ሰማዕታት ጎን በአጸደ ገነት እንዲያስቀምጣቸው የዘላለም ጸሎታችን ነው። በአገዛዙ አነሳሽነት እየተመሩ ከሚፈጸሙት ዘግናይ ወንጀሎች መካከል ላለፉት 565 ቀናት ወይም ከአንድ ዓመት ተኩል በላይ በኦነጋን ታፍነው ደብዛቸው ስለ ጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምፃቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህ ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነግ ኦፒዲዮ ፋሽስታዊ አገዛዝ ነው። ለማንኛውም ሕሊና ላለው ሰው ሁሉ የሕሊና ድምፅ የሚነግረን ሐቁ የወጣቶቹ መታገት ከማንነታቸው ጋር የተያያዘ ነው። ዛሬም ዘረኞች ተቧድነው በዘረጉት መዋቅር የእርስ በርስ ፍጅትና መተላለቅ፣ ወረራና ቂም በቀል፣ ግድያና አፈናቀል እየተካሄደ ነው። በተለይም አማራው ኢላማ ተደርጎ የዘር ማጽዳቱ ወንጀል እንዲፈጸምበት በሚደረጉ ጥሪዎች ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። እንዲሁም ለአገር ደህንነት አንድነትና አብሮነት ኢላማ ሰንቀው ዘረኞች በለኮሱት ጦርነት የተሰውቱን ሁሉ ነፍስ ይማር እንላለን። ከዚህ በመቀጠል ሌሎቱን ስርጭታችንን እናስተዋውቃለን። በቅድሚያ ከኢትዮጵያ አንድነት ሬዲዮ በ15 ቀኑ የስጋጅ የሚቀርበው ከታሪክ ማህደር ይስተናገዳል። ከዛም አንድ ቀጣይ ጽሑፍ ይደመጥና ወደ መጨረሻ አካባቢ በነገው በኢትዮጵያ በሚደረገው አገር አቀፍ ምርጫ ዙሪያ ውይይት እናደርጋለን ከባልደረቦቻችን ጋር። እንድትከታተሉን በአክብሮት እንገልጻለን። አድማጮቻችን፣ የስርጭታችን ሙሉ ሰዓት አብራችሁ እንድትቆዩ በአክብሮት ግብዣችን። በማስቀደም ሳምንታዊ ስርጭታችን አሁን ጀምረናል።
ተስማሜ ባለብዙም ቤት የማኛነች ቴ ጋነት ባለቤት የናና በረከት አዱኛ ያደለሽ ተስፋን ጥራችን ራያን ለምናለች ራያን ለምናለች
I am. ከታሪክ ማህደር እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ጊዜ የቀድሞ ኃይለ ሥላሴ መንግስት ጠቅላይ ሚኒስትር ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ ተቋቁሞ ለነበረ አንድ የመርማሪ ኮሚሽን ለተባለ አካል በእስር ታግተው መስከረም 10 ቀን 1967 ዓ.ም ተመረጠ በጽሑፍ ያቀረቡትን ታሪካዊና ጠቃሚ ማስታወሻ ክፍል 11ን ይዘንላችሁ ቀርበናል። ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ በጽሑፋቸው መግቢያ ላይ እንደተከሱት ይህን ሥራ ያቀናበሩት መዝገብና ሰነዶች ሳይመለከቱ ቢሆንም የገለጹት ሁሉ በሰነድና በመዝገብ ሊረጋገጥ የሚችል ጉዳይ መሆኑን መግለጣችን እናስታውሳለን። ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ መስከረም 10 ቀን 1967 ዓ.ም ተመረጠ መርማሪ ኮሚሽን ለተባለው አካል ያቀረበው ጽሑፍ ክፍል 11 ኤሪትሪያን ለማመለስ ያደረኩት ጥረት 1 አራቱ መንግስታት ዘንድ የተደረገ ትግል በፓሪስ የሰላም ውል እንደተመለከተው አራቱ መንግስታቶች አሜሪካን፣ ሶቪየት ህብረት፣ ብሪታንያና ፈረንሳይ የጣሊያንን የቅኝ አገሮች ጉዳይ በአንድ አመት ውስጥ እንዲጨርሱ መወሰኑ ይታወሳል። በዚህ ጊዜ ውስጥ ጉዳዩ ተላለቀ ጉዳዩ ለተባበሩት መንግስታት እንዲቀርብም ተወስኖ ነበር። ጉዳዩን ለመወሰን የሚያደርጉትም ቀደም ተብሎ ተዘርዝሯል። በዚሁ በአንድ አመት ውስጥ የሥራ ጊዜ ያጋጠመን ልዩ ሁኔታዎች እዚህ ላይ ለመዘርዘር ያስቸግራል ይላሉ ጸሐፊ ትእዛዝ አክሊሉ። የአራቱ መንግስታት ወኪሎች ለንደን ተሰብስበው የኢትዮጵያን ሐሳብ ሰሞኑን ለመስማት ተዘጋጅተላልና በዚህ ቀን እንድትገኝ የሚል መልእክት ስብሰባው ሊደረግ 2 ቀን ሲቀረው አንድ አርብ ምሽት መልእክቱ ደረሰኝ። በዛን ጊዜ አውሮፕላን ስላልነበረ የምንጠቀመው በእንግሊዝ የብሪቲሽ ኦቨርሲስ ኤር ኮርፖሬሽን በተባለው ማጓጓዣ ነበር። ይህም የሚመጣው በሳምንት አንድ ቀን ብቻ በመሆኑ ችግር ተፈጠረ። የትራንስፖርት ችግር ስላለብኝ ስብሰባውን ለአራትና ለአምስት ቀን አስተላልፉልኝ ብዬ ጠየቅኩ። እነሱ በተባለው ቀን መገኘት አለብህ ብለው ጥያቄን አልቀበል በማለታቸው ችግር ተፈጠረ ይላሉ ጸሐፊ ትእዛዝ አክሊሉ። በዚህ ምክንያት አንድ ትንሽ አውሮፕላን እንግሊዞች ለጃንሆይ የሰጧቸው በዓለም አቀፍ ደረጃ ያልተመዘገበች ነበረች። እሷን ይዤ ለመሄድ ቆረጥኩ። በሱዳን፣ በግብጽ፣ በግሪክ፣ በፈረንሳይ ሀገር እያረፈች ቤንዚን ለመሙላት መጓዝ ስለነበረባት ተነዚህ ሀገሮች የተጻፉ ደብዳቤዎች ተቀብዬ በቅዳሜ ምሽት ከኢትዮጵያ ተነሳው። ሱዳን ስደርስ ደህና ተቀበሉን። ግብጽ ግን ሉክሶር ስንደርስ ደብዳቤውን ባሳያቸውም ከእስራኤል ጋር ጦርነት ላይ ስነንና ይህን ደብዳቤ እርግጠኛ መሆናችሁንም ስለማናውቅ አብራችሁም ያለው አንድ ነጭ ስለሆነ እስራኤላዊ ሊሆን ይችላልና ጦርነት ላይ በመሆናችን ታስር ሰዓት በኋላ እኛው አጅበናችሁ መብረር ትችላላችሁ አሉን። መብረር ክልክል ስለሆነ እስተዛው ድረስ መቆየት አለባችሁ አሉን። በቀጥታ ወደ ካይሮ ሄዳችሁ ተዛ እምትመረመሩ ተሆነ በአውሮፕላን እንከታተላችኋለን አሉኝ። እሺ ብለን ተሳፈርን። የአውሮፕላን አብራሪው ምን ላድርግ አለኝ። ካይሮ ስንደርስ ቀጠሮ ሊሰናከልብኝና የኢትዮጵያ ጉዳይ ሊበላሽብኝ ሆነ። አውሮፕላኑን አብራሪ ዝም ብለህ ቀይ ባህርን እየተከተል ሂድ፣ ለህይወታችን መስጋት አይኖርብንም አልኩት። በዚህ መሰረት በስጋት ጉዟችንን ቀጠልን። ሜዲትራኒያን ባህር ስንደርስ እፎይ አለን። ማታ በጭለማ በሶስት ሰዓት ሳይፕረስ ደረስን። ቤንዚን አለቀብን። እንድንወርድም ፈቃድ ጠይቀን መብራት ስላልነበራቸው የካሚዮን መብራት አብርተው ታውሮፕላን ለመውረድ ቻልን። እዛም አድረን በማግስቱ እሁድ ግሪክ ደረስን። እዛም ደህና ተቀበሉን። ወዲያው ፈረንሳይ ሀገር ማርሴይ አርፈን ቤንዚን ታልከፈላችሁ አንቀዳም፣ አውሮፕላኗም ያልተመዘገበች ናት በማለት አስቸገሩን። በዚያ ከሆነ እንደምንም ሎንዶን ደረስን። ይህ ተችግራችን አንዱ ምሳሌ ብቻ እንደሆነ እንድትረዱት እፈቅዳለሁ ሲሉ ጸሐፊ ትእዛዝ ጉዳይ ጸሐፊ ትእዛዝ ይገልጻሉ። ሎንዶን እንደደረስኩ የአራቱ አገር ወኪሎች በየተራ እየዘሩክ ተገናኘኋቸው። እንዴት ተሸግሬ እንደደረስኩ ማስረዳኋቸው። ጉባኤውም እንደተከፈተ 60 ገጽ የሆነውን የንግግር መልእክቴን አሳትሜ ለአራቶቹ መንግስታት አደልኳቸው። ይህንኑ ጽሑፍ ማንበብ በጀመርኩበትም ወቅት በጣም ሙቀት ስለነበር፣ ወራቱ አውሮፓ ነሐሴ ነበር። የፈረንሳይ ወኪል ይህን ሁሉ ስታነብ እዚህ ልንቆይ ነውን? ንግግርህን ታድለናል፣ ለምን ታነበዋለህ ብሎ ጠየቀኝ ይላሉ ጸሐፊ ትእዛዝ አክሊሉ። እኔም ተብዙ ችግር በኋላ ስንት ሺህ ኪሎ ሜትር አቋርጬ እዚህ የደረስኩ 2 ሰዓት ትሰጡኛላችሁ ብዬ ተስፋ በማድረግ ነው አልኩት። የጉባኤው ፕሬዚዳንት የሶቪየት ኅብረት ማሊክ የተባለው ስለነበር እውነቱን ነው መስማት አለብን ብሎ ውሳኔ ሰጠ። ንግግሬም ታለቀ በኋላ አንዳንድ ጥያቄ ሲነሳ ለሁሉም መልስ ሰጠው። የፈረንሳይ ወኪል ማሌግሊ የተባለው ስለ ኤርትራ ጥያቄ እንኳን ይሁን ደግሞ ሶማሌ ምን መብት አላችሁ ብሎ የመቃወሚያ ሐሳብ አቀረበ። እኔም ታሪክ እንደሚያስረዳው የፈረንሳይ ሶማሌ የኛ ነበርኩ አታውቅም እንዴ አልኩት። ይህንን አያውቁም አልኩት። የሶቪየት ወኪል በመልሴ ተደስቶ ያው ልህ መልሱ አለው። ተዛም በኋላ በደንብ የተሰነዳ መስታወሻ ሜሞራንደም አስረክቤ ተለያየን ይላሉ ጸሐፊ ትእዛዝ አክሊሉ። ተዛ ቀጥሎ አራቱ መንግስታቶች በኤርትራና በሶማሌ የጥናት ኮሚቴ መልክተኞች ኢንኳይሪ ኮሚሽን የተባለ ላኩ። የእንግሊዙ የኮሚሽኑ ተወካይ ስታፈርድ የሚባል ቀደም ሲል በአዲስ አበባ የገንዘብ ሚኒስቴር አማካሪ የነበረ ሰው ነበር። የአሜሪካኑ ደግሞ የሚመራው በሚስተር ሽተርን በሚባል ሰው ነው። ይህንንም ሰው በአሜሪካን የውጭ ጉዳይ ሚኒስቴር የኢትዮጵያን ጉዳይ የሚከታተልና ከብዙ ጊዜ ጀምሮ የሚያውቀው ነበር። የፈረንሳይንም ወኪል ቤዛር ዳፎዚዮ የማውቀው ሰው ነበር። የማልተዋውቀው ተሶቪየቱ ኅብረት መልእክተኛ ጋር ብቻ ነበር ይላሉ ጸሐፊ ትእዛዝ አክሊሉ። እነሱ ኤርትራ አስመራ ዋና ጽሕፈት ቤታቸውን ከፍተው ጥናታቸውን በሚያደርጉበት ጊዜ እኔ አሜሪካን አገር ኒውዮርክ ለተባበሩት መንግስታት ድርጅት ስብሰባ ላይ ነበርኩ። ተኔም ጋር በስብሰባው ወቅት አቶ ገብረ መስቀል ክፍለ ጊዜና ብላታ ዳዊት ጥቁበ ጊዜ አብረውኝ ነበሩ። ኮሚሽኑ ኤርትራ ይገኝ ስለነበረም ተኒውዮርክ በችኮላ በግብጽ በኩል ተመለስኩ። ግብጽ አገርም ኮሌራ በዛን ወቅት ገብቶ ነበር። ለመከተብ ጊዜ ስላላገኘው እዛ ለማደርም አልቻልኩም ሲሉ ጸሐፊ ትእዛዝ አክሊሉ ያስታውሳሉ። አውሮፕላን ስጠብቅ እዛው ለሁለት ቀን ያህል ደግሞ መቆየት ግድ ሆኖብኝ፣ ተዛም አስመራ ስደርስ የአስመራ አገረ ገዢ የነበረው የእንግሊዙ ተወካይ የኮሚሽኑ ተወካዮች መልእክተኞች የሚገኙበትን ቻዎ የሚባለውን ሆቴል አጥሮ ይዞ ترف كفل يلم بلو سوم ما يقبان بلو كلكلين هني هالصابي الزاد الرئي يا كوميسيونون عبالوش أبزاق مرتول سلام موقع جو تنسو قارا بمشتو لمن نقاقر نبر حديس آبا يا ميهدوم حديس يا أمريكان أمباسادر عند ليليت زي سلام يادر سو أهون سلال درس لاند ليليت بيتشا إزا لسو بتايزو بوتا اند التادر لنفق دل انشلال لنتبلو هيو تفق دلين إنهم بزات جبه بهلا ما تاونو وده يملك تنجو شو من كتابيت يهدكو يندن دون أبالو شأن كعجر قاتشو يساتون يمل استسفة ميسكورت نبر يكريستيانو كفل إن كان بنراس تسمى ممراو تسبع شيء سو جار إثيوبيا نفلقم إنجليزن نو من فلقو بلاو كلا شو ستطلع لهم بزنجزي يا بأسمرا يا جنان مكونن هونو وي لايزن اوفيسر هونو يسراي نبرا بوحالا ليتنا جنرال نجا هيل سلاسي يجي نبرا تسوم غار برجمو تنغاكرن سوم من داسر دين ينجليز استدادر بزو شر يف بمفصم لاي اندهونا نجرن لم السالم عندان دقزي لما قواقواس بمن نفلق بات وقت لترانسپورت المسفل لغن بنزيني كلكلونا اللي بلو أسر الدين إهن إنا هنن يمساسلو قدهوش قطتا لإنجليزو يوتو قده منيستر لنا بروزانجزي لمستر بيبين ملكت وداو يتقعو ملكت أسال اللافكو وداو دمو هنن يقربكوتن ملكت يإنجليز يوتو قده منيستر تزاز ماننجا هم نگر اندياك قلل سيسات كولونيل أفلاك يتبالي يبزنجزي بريطانيا يكولوني صفاتويت هلافي دقمو يفلقون يدرق سلانة برا يمي يفلقون عندان دقزي تقوامي يهوش قدامي وسدون ارمجا بمكهم بريطانيا يتنقل سنسلة سرا مني هل عشقرون عندان برا زيلاي لما تقصو الدالو هلالو صحفي تزاز بمجرد لتوابرت منقستات درجيت قربا يكوميسيونو عبال اگر ملك تنوش باوتوت مغلچاوي راپور هلوم التسوى مبتم نبر عندان منقستات لكوميسيونو مري يا سلال لفوت يمنقستاتون يتلاقي پوليسي يميا ملك تنجي عندوت مغلچان علمهونونم أسر الدو يلالو صحفي تزاز أكليلو يه كوميسيونو رابور باجرو يميلو تككلن يون لماوك رابورون مايت ياسفلقال يلالو صحفي تزاز أكليلو لمساليها أمريكاننا انجليز تهزبو أربع ممتو بچا تيتوب أغار لمكالاكال يفلقال سلسا ممتو يفلقم يلال سلزي يأمريكان هساب تاسمرا كتمنى تمسوا بكر حسبنا ليلو يا كريستيانو هاجر اكلو غزاي حماسين سراي اكوردات سايچمر لايتوبيا انديسات حساب ياقربال انجليز دغمو لا 10 عامت اريتريان بغمو غزيتنت انداستدادر يفقدلين تزا بوحالا هاجرو نصا هاجر انديهون يميل حساب اقربت لا سوفيت هبرتنا فرنسا دقمو تهزبو سلاسا بمتو إثيوبيان يفلقال سبا بمتو يفلقم يميل نبر بساتو تاسايت أسب بجال إثيوبيا تساتو ليلاو لتاليان بموغزين تنتن دي ملس يميل نبر بزيها كوهن عراتو منقستات سمم منت سلاتو يباريس يسلام ول دمي الزو قدعو قطتا لتبابرو تمنقستات درجت كربا بيتبابرو تمنقستات قدع تمتايتو بفيت هي زورك انيم تا عراتوچو يوچ قدع منيستروچكار تا غنانيچه قدعون بتمونا ماسردات اسفلاقي مهونون تردعو بمالت የዚህን የክፍል 11ን ዝግጅት ጽሑፍ ጻፊ ትዛዝ አክሊሉ ያቀረቡትን እንቋጫለን። አድማጮቻችን ክቡር ጻፊ ትዛዝ አክሊሉ አብቶልድ መስከረም 10 ቀን 1967 ዓ.ም ተመረጠ። በእስረት አግተው መርማሪ ኮሚሽን ተብሎ ለተቋቋመው አካል ያቀረቡትን የክፍል 11ን ጽሑፍ በዚህ እናጠናቅቃለን። በተከታታይ የሚቀርቡትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አርማጮቻችን ከዚህ ቀጥለን አንድ ማስተዋቂያ ወይም ሁለት ፈተከታታይ ተመሳሳይነት ያለው ማስተዋቂያ እናስደምጣለን። መልክቱ ስለ ኮቪድ-19 ክትባት ነው። ካሁን ቀደም ተከታታይ እናስደምጥ ነበር። ለሚቀጥሉ 3 ወራቶች ይሄ መልክት እንዲደመጥ በተጠይቅ ነው መሰረት በየሳምንቱ እናስደምጣለን። ተከታተሉ።
Nu kan vi vaccinera oss mot covid-19. Vaccination är det effektivaste sättet att undvika att bli allvarligt sjuk eller att dö i covid-19. Vaccinationen är kostnadsfri och erbjuds till alla som är 18 år eller äldre. Välkommen att boka tid i appen Alltid öppet eller med hjälp av vår telefontjänst på telefonnummer 08 428 429 30. Aktuell information om hur du bokar tid hittar du på 1177.se. Hälsningar 1177 Vårdguiden, Region Stockholm.
ቻችን እንደገና ሲመልቱን አስነምጣለን። አንዳንድ ስፍራዎች ሰከንድ ላይ መቋረጥ እንትን ታይቷል እና እንደገና ሲንተከታተሉት
Nu kan vi vaccinera oss mot covid-19. Vaccination är det effektivaste sättet att undvika att bli allvarligt sjuk eller att dö i covid-19. Vaccinationen är kostnadsfri och erbjuds till alla som är 18 år eller äldre. Välkommen att boka tid i appen Alltid öppet eller med hjälp av vår telefontjänst på telefonnummer 08 428 429 30. Aktuell information om hur du bokar tid hittar du på 1177.se. Hälsningar 1177 Vårdguiden, Region Stockholm.
We can now vaccinate ourselves against COVID-19. Vaccination is the most effective way to avoid becoming seriously ill or dying as a result of COVID-19. Vaccination is free of charge and is offered to everyone aged 18 years and above. Please make your appointment using the Alltid Öppet app or by calling our telephone service on 08-428-429-20. Updated information about how to make your appointment is available on 1177.se. With kind regards, 1177 Vårdguiden, Region Stockholm.
Yeah.
የዘር ማጥፋት ወንጀል ተዋናኙ የከሰረው ጸረ አማራ የፖለቲካ ነጋዴ በዚህ ሰሞን ጸረ አማራው የጥፋት ኃይል ባዴን የግለሰብ ሽንት ቤት መመረቅና የመሳሰሉ ነገሮችን በማድረግ አማራን በማብሸቅና በማብገን የስነ ልቦና ጥቃት ለማድረስ ጥረት ካደረገባቸው ድርጊቶች መካከል የከሰረውን የፖለቲካ ነጋዴ ብርሃኑ ነጋን በሚዲያው ጋብዞ በአማራ ላይ የዘር ማጥፋት ጥቃት አልተፈጸመም ያስባለበትን የሚያክል አብጋኝ የስነ ልቦና ጥቃት ያለ አይመስለኝም ይላል ጸሐፊው። ጉዳዩ ሆን ተብሎ የተደረገ መሆኑ የሚገባችሁ የከሰረው የፖለቲካ ነጋዴ ብርሃኑ ነጋ ወያኔ ሲገባ ከበረሃ በማኒፌስቶ ቀርጾት ይዞት የመጣውን ጸረ አማራ ተልዕኮ ከኦነግ ጋር በመናበብ በበደኖ ባርባጎጉ በወተር ባሰቦት ወዘተረፈ ሕፃን ነፍሰ ጡር ሽማግሌ ሳይለዩ እጅግ አረመኔያዊ በሆነ መንገድ አማራን እየለዩና እየመረጡ በበርካታ ሺዎች የሚቆጠሩ ወገኖቻችንን እያረዱና እንቁፍቱ በሚባል የማይሞላ ገደል ውስጥ እየወረወሩ ከጨፈጨፉበት ጊዜ ጀምሮ ትናንትና በማይካድራስ ከፈጸሙት አረመኔያዊ ጭፍጨፋ ድረስ በአማራ ላይ ላለፉት 30 ዓመታት በመላ ሀገሪቱ ያለማለሳለስ በሚገባ በተጠናና በሚገባ በተደራጀ በተቀናጀና በተናበበ ሁኔታ በጥፋት ኃይሎች ሲፈጸም የኖረውን አማራን የማጥፋት ጭፍጨፋን አማራን በምላሹ የሚጨፈጭፉትን እየጨፈጨፈ ምላሽ የሰጠ በማስመሰል ግጭት እንጂ የዘር ማጥፋት ጥቃት ወይም ጭፍጨፋ አይደለም። ግጭቱን የዘር ማጥፋት ጭፍጨፋ ለማለት ዓለም አቀፋዊ መስፈርቶችን አያሟላም በማለት አቶ ብርሃኑ ሲናገር ጋዜጠኛው የማያሟላቸው ዓለም አቀፋዊ መስፈርቶች ምንምን ናቸው? እንዴትስ የማያሟላ እንደሆነ አብራርቶ ቢገልጹልን የሚል አግባብነት ያለውን ጥያቄ አለመጠየቁን ስታዩ ነው። ብርሃኑ ነጋ እንዲህ ተብሎ ቢጠየቅ የሚመልሰው ባልኖረው ነበር። ነገር ግን ጸረ አማራው ባዴን እሱን ያቀረበው የተናገረውን ተናግሮ እኛን በማብገን የስነ ልቦና ጥቃት እንዲያደርስብን እንጂ እንዲሞገት ወይም እውነት እንድትወጣ ባለመሆኑ የጠቀስኩት አፋጣጭ ጥያቄ እንዲቀርብለት ፈጽሞ አልተፈለገም። አንድን ማህበረሰብ ዘሩን፣ እምነቱን፣ አስተሳሰቡን ወይም ሌላ የጋራ እሴቱን ምክንያት በማድረግ በማህበረሰቡ ላይ የሚፈጸምን ጭፍጨፋ ብቻ ሳይሆን ማግለልን ጨምሮ ከመጨፍጨፍ በመለስ ያሉ የሰብአዊ መብት ገፈፋዎችና ጥቃቶች ሳይቀሩ የዘር ማጥፋት ጥቃት መሆኑን በመግለጽ 10 የዘር ማጥፋት ወንጀል ወይም ጥቃት ሂደቶች ወይም መስፈርቶችን ዘርዝሮ ያወጣውና እነኚህን 10 ሂደቶች ወይም መስፈርቶችን ኢትዮጵያ ውስጥ ተፈጽሞ ያለቁ መሆናቸውን የዘር ማጥፋት ጥቃት ጉዳይን የሚከታተለው ዓለም አቀፋዊ ተቋም ጄኖሳይድ ዋች በየጊዜው ባወጣቸው መግለጫዎች ያረጋገጠ መሆኑን አቶ ብርሃኑ ነጋ ያወቀ ትንሽም እንኳን ሳያፍር የዘር ማጥፋት ጥቃት አልተፈጸመም ግጭት ነው የተፈጸመው ብሎ ብርሃኑ ነጋ ሲክድ ሰው ይሰማኛል ይቀበለኛል ብሎ ሳይሆን የዚህ ወንጀል አካል የሆኑትን ጌቶቹን ያገዛዙን ባለስልጣናት ከተጠያቂነት ለመከላከል ጥረት በማድረግ ታማኝነቱን ለማረጋገጥ ነው በባዕዴን ሚዲያ መድረክ ተመቻችቶለት እንዲናገር የተደረገው ይላል ጻፊው። እነ ብርሃኑ ነጋ ዛሬ ብቻ ሳይሆን ግንቦት 7 ይያሉ ጀምሮ ነበር በአማራ ላይ ለሚፈጸመው የዘር ማጥፋት ጭፍጨፋ የዓለም አቀፍ ማህበረሰብ ትኩረት እንዳይሰጥ ህዝባችን ለዓለም አቀፉ ማህበረሰብ የሚፈጸምበትን የዘር ማጥፋት ጭፍጨፋ ለማሳወቅ በጮህ ቁጥር ግጭት እንጂ የዘር ማጥፋት ጭፍጨፋ አይደለም ይያሉ ጮታችንን አድማጭ እንዳያገኝ ሲያደርጉ ይኖሩት። በአማራ ላይ የተፈጸመውን የዘር ማጥፋት ጭፍጨፋ በመደበቅና አልተፈጸመም ብሎ በመካድ እንዲሁም አማራን መጤ ሰፋሪ ይያለ በመፈረጅ ለጥቃት በማመቻቸት ወንጀላቸውም እነ ብርሃኑ ነጋ በዘር ማጥፋት ወንጀል ተዋናይነት ተጠያቂዎች ናቸው። እነ ብርሃኑ ነጋና ኢሳት አሁን ያደረጉት እንዳሉት ሁሉ ጸረ አማራ ጸረ ኢትዮጵያ የሆነው እንደሚወጡ የተናገርኩት እነ ብርሃኑ ነጋ የኢትዮጵያን በተለይም የአማራን ህዝብ ከደው ከኦነጋን ጋር ጥምረት በፈጸሙ ጊዜ ከዚህ በኋላ ምን እናድርግ መልእክት ለኢትዮጵያ ህዝብ ለአርበኞች ግንባርና ለኢሳት በሚል ርዕስ በጻፍኩት ጽሑፍ ላይ የዛሬ 6 ዓመት አካባቢ ነበር ሲል ጻፊው ሐሳቡን ያጠቃልላል።
Oh, yeah, baby.
አርማጮቻችን መውጋት ላይ እንደገለጽ ነው አጥር ያለው ይይት ከሬዲዮ ባልደረቦች ጋር እናረጋለን ፍቅሩን 30 ደቂቃዎች ውስጥ በመናተኩርበት ያቄ ስለ ምርጫ ጉዳይ ነው የነገውን ምርጫ ነው እንግዲህ ከነገ በኋላ ምን የፖለቲካ ቲያትር እንደሚፈጠር በአገራችን በአለማችን በዲያስፖራው ምን ጥያቄ እንደሚነሳ እስቲ እሱ በሚመለከት ከሆነ ተባያቻለም ሆኖም ምርጫ እንደሚካሄድ ሲነገር ቆይቷል አሁን ወደዛው ተቀረብን ይመስላል ምን ያህል ለምርጫ እንደተዘጋጀ እንደተመዘገበም ብዙ ማሻም የሆነ ነገር ሲነገር ቆይቷል እስቲ በቅድሚያ ሰሞኑን ግን አንዱ ትልቅ በመገናኛ መድረኮች ወይም በህዝብ መገናኛ መድረኮች ላይ የህዝብ መገናኛ ትንሽ ላይ ሲጠቀስ የቆየው ነገር ምንድነው በተለየ እዚህ አብይ ዶክተር አብይ ተከፋይ የሆኑ ስንቶች አሉ አገልጋይ እና ተላላኪ ሆኑ በድረገጽ በፌስቡክ ምናምን አንዳንድ ነገሮችን ያደረጉ ሲያይ ሲከታተላቸው ቆዩ እንትናቸው ተዘግቶባቸዋል እና ሲያርጓቸው ከነበሩት አንዳንዱ እንትናቸው አሜሪካ መንግስት ማጥላላት ነው ቀስ በዚህ በወሰዱ አቋም ላይ ያብይን ደሞ ገጽታ ለማሳመር ሲሉ ሌላውንም ኢትዮጵያዊ ለማሽማቀቅ የስነልቦና ጦርነት ፕሮፓጋንዳ ያደረጉ ስለነበረ ሲከታተል የቆየው ሲያይንትን ያው ያቃቸዋል በተለይ በኢንሳ ውስጥ ያሉ ናቸው ነው የሚባሉት አብዛኞቹ ቅጥረኞቹ ለያብይ ቅጥረኞቹ ነው እንትን የሚያስተራጩ እነሱ ላይ ርምጃ አስዋና እስቲም በሚመለከት አንዳንድ እንትኖችም ሲነገሩ ነበር ምንድን ተዘባችሁት ይሄን በሚመለከት ያብይ ተላላኪዎች ተቀጣሪዎች በሳይበር ወላለም ክትትል ሲደረግባቸው መቆየቱ ላይ የተወሰደው ርምጃ እኔ ሰየው ነው መልከዝ የሚበለጥ መውሰድ አለበት የናብይ ሁሉ አካውንት ማለት ሂሳብ ተላቸው የነዙ በፕሮፓጋንዳ ማስተላለፊያ እንትኑ ቢዘጋልባቸው ጥሩ ነው ራሳቸው ዲሞክራሲ ያልሆኑ እንዲህ አይነቱን ነገር መጠቀም ብልግና ነው ለነሱም ስለለብ ባህሪ ስለላቸው የስነ ስርዓት ያገር መሪነትን ባህሪ ስለላቸው መዘጋት ይኖርበታል ትክክለኛ እርምጃ ነው ሶዳ አሜሪካ መንግስት መስኛ ሲበዛ የምሰጠው አስተያየት ካለ
በዚህ ላይ መቼም አስተያየት ያው አቶ ተኮላ እንዳልከው ዋናው ነገር ግን የምናየው እዚህ በእውነት እነዚህ የኩባንያዎች ስራ ነው ይሄ የኮርፖሬሽኖች የምንድላቸው የነሱ የራሳቸውን ጥቅም የሚከታተሉ የአሜሪካን ህገ መንግስት የአሜሪካ ስርዓት ራሱ መሰረተው የተረጋገጠውና የአሜሪካ ዲሞክራሲ ተብየው ራሱ የሚካሄደው በእነዚህው አይነት የድርጅቶች ኃይል ነው። የነጠቅላላው የአሜሪካን ስርዓት መዳከም የነዚህ የድርጅቶች ኃይል መዳከም ነው ይሄንን የሚያንጸባርቀው። በተለይ ደግሞ አሁን በኢትዮጵያ ያለው ታጋሮች ላይ እነሱ ራሳቸው ያቋቋማቸው የነሱ ቢጤ መንግስታቶች በእነሱ ላይ የነሱን አይነት የተፈበረኩ የተለያዩ ዜናዎች ሲያሳልፉ ሲያገኙቸው መቼም በሁለት ተወዳዳሪ እንደሚታወቀው በኢኮኖሚም ሆነ ዛሬ በፖለቲካው ማለም እንደምናውቀው አንድ ነገር በሞኖፖሊ መያዝ የሚያስቸግር ሁኔታ ሆኗል። ስለዚህ ተከፋፍለውታል የተለያዩ ኩባንያዎች ዛሬ ደግሞ ሶስተኛ አራተኛ ወገኖች ይሆኑ ነገ ሊከሽፍባቸው ወደ ሌላ ሊያመልጧቸው ስለሚችሉ እርስ በራሳቸው ሲሰዳደቡ እነሱን በምን አይነት ለመጠቀም እንደሚያስፈልግ የሚያደርጉት የመከላከያ ዘመቻ ነው። ስለዚህ ይህ ቅራኔ የተፈጠረው ሁለት ማንነታቸውን እስታሁን ድረስ አብረው ሲሄዱ አሁን ለኔ ተሆናለህ ወይ ወደ ሌላ ትሄዳለህ በሚል እነሱ ባስተማሯቸው ውሸት እነሱ ባስተማሯቸው ዘዴ የሀገር ፖለቲካ በሚያምሱ ሰዎች በካከል ነው እና ዘጋታቸው እነዚህ መልካም ነው ግን መልካምነቱ ደግሞ ተዛ የበለጠ ጠላቶቻችን እርስ በራሳቸው እንዴት እየተፈዋከቱና እንዴት እየተብላሉ እንደሆነ የሚያሳየን ሁኔታ ነው ለኔ አጠቃላይ መልኩን በዛ በገልጾ የተሻለ ይመስለኛል
ተርቁም ይጨመርበታል
አይ ሁሉንም ሄዳችሁበታል ግን ምንድነው የምዕራባውያን አገሮች አንዱ ችግር ምንድነው አንድ ወጥ ፖሊሲ የላቸውም በአፍሪካ ወይም በታዳጊ አገሮች ላይ እና ምንድነው የሚያሳስበው ሲፈልጉህ ሲፈቅዱህ በፕሮፓጋንዳውም ይረዱሃል ሲጠሉህና ሊያገሉህ ሲፈልጉ ደግሞ ብዙ መሳሪያዎች አሏቸው አንተን የሚያዳክሙበት ብዙ መሳሪያዎች ይኖራቸዋል እና ኦኬ አሁን የተደረገው ትክክል ነው አግባብነት ያለው ነው ግን የነሱን እርምጃ እንደ ዘላቂ መፍትሄ የምንወስደው አይመስለኝም እነሱ ጋር ግጭት ስካለ ድረስ ለነሱ የሚያረካ ነገር ነው የሚፈጠረው
እንግዲህ ለውጡ ይችላል
አዎ በአቋም በፖሊሲ ደረጃ ይሄ መደረግ የለበትም ብለው ሁሌ የሚያደርጉት ቢሆን ኖሮ አስደሳች በሆነ ነበር ለሁላችንም ግን እነሱ ሲፈልጉ ብቻ ነው ያቺ እንትን ምትወጣው ካርድ ምትወጣው
አንተን ጉሶ
እዚሁ ላይ ለመጨመር ይሄንን አሁን ያለውን ሁኔታ ደግሞ መመልከት ያለብን በቅርብ ጊዜ አሜሪካን መንግስት ተብየው አሁን ያለው የባይደን መንግስት በኢትዮጵያ ላይም ወይ በምክር ቤቱ የወሰደው የዚህ የተለያዩ ሳንክሽኖች የኢኮኖሚ ገዳ የፖለቲካ ገዳ በሰዎች ላይ ደግሞ አገር እንዳይጎበኙ የመንቀሳቀስ አንደኛ የነዚህ ሰዎች ስም እንኳን ዝርዝር ሳይሆን አላወጡትም እና ዝርዝሩን ለኢትዮጵያ መንግስት አጥቷል ይሄም አሁንም እናየው እነዚህ የዘረዘር ናቸው የትኞቹ የፌስቡክ የትኞቹ የትዊተር የትኞቹ እነማን በምን ምክንያት እንኳን ይሄን ዝርዝር ለኢትዮጵያ መንግስት ግን ሰጥተውታል ለህዝብ ግን ይሄንን አላሳወቁም ይሄንን ለህዝብም ማሳወቅና ማን በምን ላይ እንደተፈጸመ ስናውቅ የበለጠ ዝርዝሩን ይሄ ግን አሁን የበለጠ የሚያሳየን እርስ በራሳቸው የኩባንያዎቹ ግጭት የበለጠ ያንጸባርቃል እንጂ አላማቸው ያው ተዚህ በፊት ራሳቸው ላይ የመጣውን ለመከላከል እንጂ
ወርቁ እንዳለው ልክ ነው ሲፈልጉም ከዚህ የበለጠ ወንጀል እንዲፈጸም ይፈቅዳሉ ሳይፈልጉ ደግሞ ሲቀሩ እንዲህ አይነት እርምጃ ይወስዳሉና ሁሉ በጃቸው ነውና ለማንኛውም ግን ምለው ከኢትዮጵያ ህዝብ አንጻር ከዚህ ለዲሞክራሲ ለነጻነት ከሚታገሉ ህዝብ አንጻር እንደዚህ አይነት የውንብድና ስራ እንዳይፈቀድ መደረጉ ለጊዜውም ቢሆን የሞራል እንትን ነው ግፊት ነው እና እስተየው ነው እስቲ እንግዲህ ድምጫውን እንትን በልና ምርጫውን በመለከት እስቲ ምንም አዲስ ነገር የሚሆን ነገር አለ ይመስለኝ በሀገራችን ሁኔታ ብዙ ተተችቶበታል በምንም መመዘኛ በምንም ወታ ቢቀመጥ የዲሞክራሲ እንትን የመሰረት የሌለውና ገለልተኛ ባልሆኑ ታዛቢዎችም ያልተፈቀደበት ተፎካካሪዎቹ ተመጣጣይ ባልሆነ መንገድ የተከናወነበት ነው እና እሱ ይሄንን በመለከት ግምገማ ካለ ለአድማጮቻችን ብናጋራ አቶ ንጉስ እስቲ ቢጀምረው
ያው ይሄንን ውይይት መቼም ዛሬ በመናካሄደው በዚህ በመርጫ ተብየው ዋዜማ ነው ነገ ነው ምርጫው የዚህ ምርጫ ስነ ስርዓት እንዲከናወን በተወሰደበት ዋዜማ መሆኑን እንግዲህ ሁላችሁን እንደምታውቁት ይህ ምርጫ ፌዝ እንጂ እውነተኛ ምርጫ እንዳልሆነ ታውቁታላችሁ ብለን እንገምታለን እንደውም ያለፉት ሳምንታት በተለያዩ ኢትዮጵያን በሚያስቡ አንዳንድ የሚዲያ አውታሮች የተመለከቱቸው ውይይቶችም አሉ በተለይ እኔ ትንሽ ልቤን ስቦት አመሮይን ስቦት የተከታተልኩት አንደኛው 360 በሚባለው ኢትዮ 360 በሚባለው የዜና ማሰራጫ ወቅት ወይ አንድ ፕሮግራም አላቸው እዛ ላይ ጥሩ ክርክር አድርገው ምርጫው አስቀድሞ የተሞላ መሆኑን በተለይ ከዚህ በፊትም ያለው ልምድ ስላለ በሱ ሲገለጥ መስባቴ በጣም ደስ ብሎኛል ሻለቃ ዳዊት ወልደ ጊዮርጊስ የገለጸውን አይቻለሁ ናሄ የፌዝ ምርጫ መሆኑን ብቻ ሳይሆን ይሄ ምንለው የምርጫ ሳጥን ሁሉ እነሱ በሚፈልጉት ቀበሌና በሚፈልጉት የምርጫ ጣቢያ ሞልተው አሁኑኑ አዘጋጅተው የራሳቸውን ሰዎች መጥተው አስቀምጣዋል አልቋል ነገ እነሱ ናቸው እኛ የበላይ ሆነን ወተናል የሚሉት ነገር እንደሚመጣ ተወዲሁ ነገ ሳይመጣ ልንናገር ነው የሚችል ብሎ የተናገረው እኔም ምስማማበት ነገር ሆኖ አግኝቻለሁ እና በዛ ወቅት ሌሎችም የሰጡትን አስተያየት እንደዚሁ ተመልክቻለሁ እና በጣም መቼም የሚያሳዝነው እነዚህ አሁን መሪዎች ተብዬዎች ሀገር አፍርሰው እና በታት ነው ኢትዮጵያን ያለም ህዝብ መሳቂያና መጫወቻ አርገው ለማሳየት የሚሞክሩት የሌለ ምርጫ ምርጫ ብለው ደግሞ መቅረባቸው ይሄ ሁሉ ከዚህ በፊት በተደጋጋሚ በተጠየቀው መሰረት ኢትዮጵያኖች ለአንድ የሽግግር መንግስት የሆነ አካል ፈጥረው እንኳን ቢያደርጉት ምን ያህል ለሀገሪቷ ታስቦ ተሰራ ይባል ነበር ግን አሁን ኦሮሞማ በሚባል የኦሮሞ ኡማ ለማቋቋም እና በግም እንግዲህ ለወደፊት የት ሄደው ሊያስተዳድር እንደሚፈልግ ባይታወቅም አገራችንን የባልካን አይነት እጣ የቀድሞ ዩጎስላቪያን አይነት ነው ተዛ ቀደም ብሎ በነበረው አይነት የባልካን እጣ አርገው ተራ ያንዳንዱ የመንደር ስብስብ ሊያደርጉን የሚጥሩበት ምርጫ እንጂ ለኢትዮጵያ ሉዓላዊነት እና የኢትዮጵያውያን መብትና ግዴታ ተከብሮልናይበት የምንችል ሁኔታ ይፈጠራል ብሎ ማሰብ ፍጹም ከንቱና ሊሆንም የማይችል ነገር መሆኑን ሁላችንም መገንዘብ አለብን ብዬ አምናለሁ።
ወርቁስ ምጨምርበታል?
ያው ነው የሁላችንም ሐሳብኩ ተመሳሳይ ነው። ምን ብዙ ጊዜ ሄደንበታል፣ ብዙ ጾፋን በበንበታል፣ ተቃዋሚዎች እስር ቤት ባሉበት አሁን በቅርብ የወጣው እንደውም 67 ነው 65 የድብቅ ጣቢያዎች ከመርጫ ቦርድ ውቅናዎች ድምጽ የሚቀበሉበት ሁሉ ተገኝቷል ሲሉ ነበርና በዚህ ሁኔታ ምለ ትግራይ ምርጫ ውስጥ አይካፈልም። ኦሮሚያ አንድ ፓርቲ ብቻ ብልጽግና ያዘው ነው። ቤኒሻንጉል እንደዚሁ በጣም አነስተኛ በሆነ እንት ነው። ሶማሌ ማነው አፋርና ሶማሌ የለም ነው የሚሉትና ይሄ ቀድሞ ነገር አገር አቀፍ ምርጫ ተብሎ ለመጠራት ራሱ ያሟላል ወይ? እና ይሄ ለሱ ለራሱ እውቅና ለማግኘት የሚያደርገው መጣደፍ ነው እንጂ ሌላ ምንም የሚያመጣው ነገር የለም። በህዝብ ላይ በአገሪቱ ላይ ከቀውስና ከመጥፎ ነገር በስተቀር የሚያመጣው በጎ ነገር አለ ብሎ የሚጠብቅ ሰው ያለ አይመስለኝም በኔ ግምት። አሁን በቅርብ ቀን ያየሁት እኔ አሩሲ ውስጥ ወታደሮች ፖሊሶች በጣም በገፍ ወጥተው የብልጽግና ቲሸርት ለብሰው ከሚሊታሪ ጃኬቱ ውስጥ በደንብ ይታያል ደረታቸው ተከፍቶ ክላሽንኮቫቸውን መሳሪያቸውን ተሸክመው ለብልጽግና ይጻፋል የጸጥታ አካላት ወታደሮች አርሚ ሁሉ የተካፈለበት ነውና ይሄ ምንም አነስተኛውን የምርጫ መመዘኛ የማያሟላ ምርጫ ነው የሚካሄደው። ከዚህ ደግሞ ውጤት ማንንም የሚጠብቅ የለም። ምናልባት ራሳቸው ቀውስ ሊፈጥሩ ይችላሉ እንደለመዱት። ያንን ግን ለህዝብ እዛ ቀውስ ውስጥ እንዳይካፈል እንደው ማሳሰብ ያመስጠቱ ጥሩ ይመስለኛል። ለምን እንደለመዱት ህዝብ ሊጨርሱ ይችላሉ። ምንም የሚያግዳቸው ነገር የለም። በደም ይጨቃዩ ናቸው። ያንን አድራጎታቸውን ሊቀጥሉበት ይችላሉ። ይሄን ከማለት ውጪ
ከጸጥታ አንጻር ካልከው እንደምንሰማውና እንደምንከታተለው ከሆነ ልክ ነህ። በዚህ ኢትዮጵያ ብለን በመንጠራት እንግዲህ ሀገር ውስጥ ምርጫ ይካሄዳል ተብሎ ተምርጫ ተብየው እንግዲህ በእስሙላ ምርጫ አዲስ አበባና ምናልባት የአማራ ክልል ተብየው በተወሰነ አካባቢ ካልሆነ በስተቀር ሌሎች ስፍራዎች በሙሉ ብዝግ ናቸው። ለማንኛውም የፖለቲካ ቡድን ወይም የፖለቲካ ፓርቲ ክፍቶች አይደሉም እና እንዲህ አይነት ባለበት ሀገር ውስጥ ምርጫ የሚባለውስም አሳፋይ ነው። እንደ ሀገርም እንደዝም ተዋርደናል ማለት ይችላል። በአንድ ሀገር ውስጥ የተፎካካሪ ፓርቲዎች ሂዶ የማይወዳደሩበት ሀገር ውስጥ ምርጫ ተካሄደ የሚለው ስያሜ ራሱ ስሙ ነውረኛነት ነው። ይሄንንም የሚያራግቡት ዲያስፖራ ያሉ ነውረኞች ናቸው፣ ማፈሪያዎች ናቸው። እነቱ በማንኛውም ምርጫ እንጃ ነው በውያኔ ጊዜ
ለማስመሰል ሞከረ
ነበር ወያኔ ሶገታይ ነው በይነው አገዘራፊ ነው ከፋፋይ ነው አሁንም ለዚህ ያደረሰ ነው ያኔ ፍልስፍና ነው ሆኖም ግን አስመስሎ ለመኖር የሚያደርጋቸው ፕሮፓጋንዳዎች ነበሩ በቴሌቪዥን ስክሪንም ሆነ በሌላ ነገርና በሌላ ከሁሉ ግን መነሻችን ስተቱ የሆነው ምን ይመስለኛል እኔ ስለምርጫ ዝም ብለን በየጊዜ በየአምስት አመቱ የሚሆን አንዳንድ ነገር ሲነሳ የዘር ፌደራሊዝም በአለም ውስጥ የለምችም እንደ መንግስት ማዋቅሩ ነው የሚሰራ ግሬ የለም
ከኢትዮጵያ እንዴ
ሱሚያው በነጮች ነው ይሄንን የዘር ፌደራሊዝም ተሸክመና ይዘን ምርጫ የሚል ስም መስጠት ራሱ ኢትዮጵያዊ በዛ አንደበት ውስጥ ማስገባቱ ቤቱን ያህል እንድትዋረድን ነው በየትም ዓለም የዘር ፌደራሊዝም የሚተዳደር ሀገር ሊኖርም አይችልም ካለም አፓርታይድ ሲስተም ነው የሚሆነው ለወይንም አንዱ ዘር የበላይነት ይዞ ሌላውን ይጥላል ትግሮችን ሲያረጉስ ነበር አሁን ደግሞ ጋዶቹ በተራቸው በተረኛነት ይካከሉ ነውና ይሄ የተበላሸ የገማና ከጭቅላቱ ካናቱ ላይ የተበላሸ ስርዓትን ምርጫ ለካያን ብሎ የሚወራ ወሬ ሁሉ ሁሉት ነውረኛ ነው በዚህ ነውረኛ ውስጥ እና ኢዘማ ትልቅ እንትን ወንጀል እየፈጸሙበት ነው ትልቁ ወንጀለኛ እነ ብርሃኑና እንዳንዳለቹ ገና ባለፈው አንድ አመት ይመስለኛል ከሁለት አመት በፊት ይሆን ለአብይ የፍኖተ ካርታ የቀየስለት እኛ ነን ብሎ ነበር አንደርጋቸው ተናገረው ያ እየተፈጸመ ነው ምንድነው ከፋፍል እኛ ከሆነ ጋር ግንባራለን እኛ ከነዛ ጋር ወዳጆች አለን ይሄንኛውን አድርግ ይሄንኛውን አረጋለን በሚል ካብይ ጋር ሴራ ሰርተው የኢትዮጵያን ህዝብ መቀመቅስ ለመክተት የሚሰሩ ስራ ነውና እኔ ይሄንን ማንኛውም ኢትዮጵያዊ ማውገዝ ምርጫውን ባይሳተፍ ደራሾች ቢኖሩ እድል ቢኖሩ ይሄን ነገር በፕሮፓጋንዳ ደረጃ ሳይታክተው ሰው መስራት ነበር ታገይቷ የተላበሰችበት የዘር ፖለቲካ ክፉኛ አገይቷን መቀመቅስ የከተታ ስለሆነ ይሄ ያልተለወጠበት አገውስ ሌሎች ምርጫዎች ራስ መሳተፋቸውም ራስ ነውር ነው እንዴት እንደሆነ በታሪክ የሚያስጠይቃቸው ይቅርታቶ ንጉሱ መጨመርበት ነካል ለምሳሌ
ስለዚህ ብዙ መጨመርበት ሳይሆን ያው በዚህ ጋር የተያያዘ ዝርዝሩን አትወርቁም አቶ ተኮላም የተናጋገራችሁት ነው እና ያው ተዚሁ ጋር ተያይዘው ቅድም የጠቀስ ነው ለምሳሌ እንደነ አንደርጋቸው የሚባለው ሰውዬና እንደነ ብርሃኑ ነጋ የተባሉት እነዚህ ሰዎች እኮ ተዚህ በፊት እንኳን ተሰሩት ስተት እኮ የማይማሩ ናቸው የወያኔን መንግስት እኮ ያቋቋሙና አብረው የሰሩ አብረው የበሉ አብረው የጠጡ ሲያመቻቸው የሸሹ ሰው ደግሞ እንደገና ያስመጡ ያስገደሉ ዛሬ ተመልሰው ደግሞ ያንኑ ቁሻሻ ታሪካቸውን ሲደግሙ የማያፍሩ እነሱን እንኳን እዛ ተለያየ ጣቢያዎች እንደዛ ባሽከርነት የሚሰሩት ብቻ ናቸው እኮ ኢንተርቪውም የሚያደርጓቸው ወይ እነሱ ያቋቋሟቸውና አብራዋቸው የሚሰሩ ለገንዘብ የተገዙ ሰዎች ብቻ ናቸው ዛሬ አብራዋቸው የቆሙ እንኳን እንጂ ለመሰረታዊ ለኢትዮጵያዊነት ለአንድነት ለወደፊት አንድ በጎ ምግባር ለመስራት የቆሙ ሰዎች አይደሉም ተማርን የሚሉትም አንድ ጓደኛችን በጣም ያስተባረን ቃል አለ የጥምር ማህይም የሚሉት ተምሮ ያልገባው ለማለት ነው በፍጹም ተምሮ ያልገባቸው የኢትዮጵያ ህዝብ ያልተማረ ማለት እንችላለን ግን ማህይም አይደለም ማህይም ተምሮ ያልገባው ነው እነዚህ ደግሞ ተማህይምነቱን ማልፎ ጥምር ማህይሞች ሆነው የምናያቸው ናቸውና ቀረውም ደግሞ በእውነት እኔ አንዳንድ የማፍረው የተለያዩ ሚዲያዎች ማንንም ማን ለባታለን ነው ራሳቸው እኮ ድንቁርናቸው ነው የሚገልጹት እንደነዚህ የመሳሰሉ ሰዎች ሐሳባቸውን እንኳን እናቀርባለን ብለው ሲያስተላልፉ የዴሞክራሲ መብታቸው እንደተጠበቀ ሆኖ እነሱ ግን የዴሞክራሲ መብት የሚባለውን ጠባቂዎች አይደሉም አለን አለን የማለትና እንደው የፋሽን ማዘርጋጃ የመኖሪያ ሁኔታቸውን አመቻችተው የሚኖሩ እንጂ ለሀገር አስበው ለህዝብ ተቆጭተው የሚሰሩ አይደሉም አስመሳዮች ናቸው ተዚህ የበለጡ አይደሉም
አልክ ነው በዛች ሀገር ውስጥ ትልቁ የዲሞክራሲ መመዘኛ ብሎ አንድ ማንኛውም ፍጡር ህሊና ያለው ሰው ስራቱንም ማውገዝ እና መቀመም ያለ ከእስክንድር አንፃር ነው ይህን ሰውዬ ይህን ልጅ ለስንት መከራ የከፈለ በብዕርና በአንደበት ብቻ ስለሚማገታቸው መከራውን ያሳዩታል እሱን እስር ቤት ያስገባ ስርዓት ወይም ማገዛዝ ምርጫ ይሄዳል የሚለው ለማንኛውም ኢትዮጵያ አሳፋሪ ነው። በተለይ በመናል ለሚሉት ነውረኞች መሆናል ለሚሉት ሌሎችም ህብረተሰብ ውስጥ አፋለም ብለው ለሚናገሩ አሳፋሪ ነው። በቅርሚያ ከሁሉ በፊት የታሰሩት ሁሉ የፖለቲካ ምርግጥ እና ማናቸው የሚለው ነገር አከራካሪ ሊሆን ይችላል። ግን እነስክንድር እንኳን እስር ቤት ዝምባቸው መከታል ነበርባቸው። አንዲት ቀንጣታል ነገር ደሞ ሰሞኑን የሰማሁት የፍትህ መጽሔት ሁሉ አግደውታል ነው ያባሉት ተመስገንና በአጠቃላይ ነው ዝቅ ብለን እንኳን ይሁንሽ ምርጫ ይካሄድ ሰላም ያመጣ ከሆነ ብሎ አንድ ሰው እስቲ ነው ድንስ እንኳን ብንል በኢትዮጵያ ውስጥ አብይ የገዘብ ካዝናውን ይዟል ጸጥታውን አፈናውን ይዞታል እስር ቤቱን እየከፈተ የሚያጎረው እሱ ነው ፓርቲዎቹ የሚያዋክበው እሱ ነው በባጀቱን በሙሉ በእጁ ይዞ ሬዲዮንም ቴሌቪዥንም የሚጫወትበት ቲያትር እሱ ነው እንዴት አንድ ሀገር ውስጥ ምንም የሌላቸው በገዛፍ ከኪሳቸው አውጥቶ የሚቀሳቀሱትን ደካሞች ናቸው ያሰርባቸዋል ከኪሳቸው አውጥቶ የሚታገሉትና የሚደረጃጁትን የታባታቸው ላይ ያስሯቸዋል ሐሰተኛ ወንጀል እንትን ይባላቸውና እንዲህ አይነት ነውረኛን አገዛዝ የሚደግፉ ደግሞ በጣም በጣም የነውር ነውር ነውና የአገዛዝ በተለይ በዚህ በምርጫ በኩል የሚመዘንበት በእኩልነት ደረጃ በሰዓት እንኳን 2 ደቂቃ ነው 3 ደቂቃ ያለው የሚሰጣቸው 5 ደቂቃ ለዛ 6 ደቂቃ ያለው እና የራሳቸው ሲያራቡና ይዛማል ምናምን ብጽግና ሁሉም አንድ ናቸው በነሱ የነሱን አንድ ሰው ደግሞ ከሌላው ተቃዋሚ ያረጉና ያው የነዚህኞቹ ሰዓት ይሻማሉ የሚደመጡት ነዛኞቹ ናቸውና በእውነቱ ያቺ ሀገር ወዴት ነው የምትሄድ በጣም አሳዛኝ ነው ናብይ 20 አመት ሙሉ ያንን ካገለገለ በኋላ ተመልሶ ደግሞ እዛውን ብለ ተቀምጦ ያንኑ ሲደግም ያቻገር የተረገመች ናለች ሆነት በእርግጥ የተረገመች ሰው አይውጣልሽ ተብላ የተረገመች መስላለችና አቶ ንጉሱ የሚጨምርበታል
እዚህ ላይ ነው ማጨምር ላይ ለምፈልገው እንደገና ቅድም ባልኩት ላይ ነው አሁንም እኮ የሚቀጥለው አሁን መንግስት እንኳን እናቋቁማለን ሲሉ እነዚህ ወላዋዮች ናቸው እዛ መንግስቱ ስፊታቸው ነው የምናያቸው በፓርላማም ቢሆኑ ምርጫ እንኳን ተመረጡ ተብለው ይገቡ እነሱ ባዘጋጁት ምርጫ ተብየው የብርሃኑ የሚባለውና አንዳርጋቸው የሚባሉት ተዚህ በፊት የሰሩትን ስተት እንደገና ደግሞ ወይ በአዲስ አበባ ምክር ቤት ውስጥ ወይ ደግሞ በአዲስ ተመረጠ በሚባለው ፓርላማ ውስጥ ምክር ቤት ውስጥ ገብተው ወይ በሚኒስትርነት ማድረግ ተዚህ በፊት እንዳደረጉት እነዚህ ሰዎች እዛ እናያቸዋለን
ትግላቸው ለዛ
ሌላ ትግላቸው ለዚህ እንጂ ለኢትዮጵያ አይደለምና አሁን አቶ ተከላ እንደተናገረው ትላልቅ ታጋዮችን ወይ ደሞ እንደ ጋዜጠኞችን ለምሳሌ ታዲዮስ ታንቱን አይነት እቅድም ተጠቀሰው እስክንድር ደስታ እንደ እስክንድር ነጋ ትልቅ ታጋይ የሆነ እነሱን እስር ቤት ይፈቱ ምርጫ ይቀርቡ ተብለው ይሄው ቧልቱን ተመልከቱ እስቲ እነሱን እዛ እስር ቤት አስቀምጠው ፎቶግራፋቸውና ስማቸውን አውጥተው ይመረጡ ብለው እንትን ብለዋል እንዲህ አይነት ቧልት የሚካሄደው የት ሀገር ነው እንደው በጭራሽ እኮ ያልታየ ያልተሰማ ጉድ እኮ ነው የምናየው እና በጠቅላላ
ተዋርደናል
አውሮፓም አሜሪካንም መቀለጃ እንጂ እውነት ወዳጅ አርጓቸው ሄዳሉ ብለን እኛም እንኳን ማሰብታለን ተነሱ ባነስን ማለት ነው ሁሉም መጫወቻና መጠቀሚያ መሆናቸውን አይቶ ነው እና ሁላችንንም ይልቅ ክፉ ባርነት አዘቅት ውስጥ ከተውን እንዳናልፍ ለሚቀጥለው ትውልድ ደግሞ ክፉን ነገር አስተላልፈን እንዳንሄድ በዛ ብቻ ምናደርገውን ትግል እንዴት እንደምንቀጥል ማሰብና ትግላችንን መቀጠል ነው ያለብን።
እስቲ እንግዲህ ነገ ሰኞ ነው ማክሰኞ ረቡዕ እስከሚቀጥለው ሳምንት እንደማን አንዳንድ ወንበር እንዳገኙ እንግዲህ ምን ሰማበት ነው ምናልባት አንዳንድ ተቃዋሚዎች ነው ይባሉትን አፋቸውን ለማስያዝ አንዳንድ ወንበር ይሰጧቸው ይሆናል እነዚህ ዘማና 15 ወንበር ነብራሉ ከዛ በኋላ የገንዘብ ሚኒስቴር ወይንም የውጭ ጉዳይ ሚኒስቴር
ከንቲባ
ምን ያገኛል? አይ ከንቲባ ነው ካያገኘም በሰውኩ ነው ካይመስልኝ ኦሮሞኛ ጥንቶ ካለ መስጠል እንደነሽ እና ለማንኛውም ዛሬ ውይታችንን እስቲ እንግዲህ አንድ አምስት ቀን ያህል እንጨምርበትና ምናልባት ያልዳሰሰው ነገር ካለ ያው ዝሮን ምርጫውን እናወግዛለን በምንም ይሁን በምን እናወግዘው ለዲሞክራሲን ጭላንጭል ማያመጣ ነፍሰገዳዎችን ስልጣን ላይ የሚያቆይ በመሆኑ ነው ሌላ ምንም የሚሰጠው መላሽ የለምና
ደስ የሚለው ትንሽ ልዚ ላይ ልጨምር ፈልገው ባለም አቀፍ መስፈርትም የማያሟላ ስለሆነ እሱ እውቅና የሚያገኝበት ሁኔታ የሚፈጥርም አይደለም። የምዕራባውያን አገሮችም አልተቀበሉትም። እንደውም አሁን በቅርብ አፍሪካም ራሱ ትንሽ መቆራቆስ የጀመሩበት ሁኔታ ይታያልና ይሄ ዩ ኖ ሌላ ችግር፣ ሌላ መዘዝ፣ ሌላ ደሞ ጥፋት ውስጥ የሚያስገባቸው ሁኔታ እየተፈጠረ ነውና የሚያመጣው መፍትሄ የለም። መሪ ሆኖ ኦኬ ጠቅላይ ሚኒስትር ሆነ ተመረጥኩ ብሎም ቢወጣ የሚያመጣው ፋይዳ የለም።
ይዘያታል ሃሎ አቤት ንቅርታ ማጨቻችን ቴሌፎን መስመር ሰው ከፍቶ ስለነበር ነው። ይቅርታ ወርቆ አቋርጫለሁ።
ምንም ችግር የለም ጨርሻለሁ።
ኦኬ አቶ ንጉሱስ ማጠቃለያ ሐሳብ
ለመጨመር ፈልጌ ነው። አሁን አቶ ወርቆ አነሳው ላይ አፍሪካ ህብረትን ስላነሳ አሁን ራሱ እኮ ኢትዮጵያ ውስጥ የሚገኘው የአፍሪካ አንድነት ድርጅት ትልቅ አለመረጋጋት ላይ ነው። ተዛው እጪ ከኛ ሀገር የነበሩት ሀገር የቅርብና አካባቢ ሀገሮች እንደነ ኬንያ፣ ኡጋንዳ፣ ታንዛኒያ እንኳን ጉዳዩ አሳስቧቸው የአፍሪካ ሀገር ህብረት ዋና ጽፈት ቤትም ራሱ ተመቸውም የበለጠ ስጋት ላይ ስለወደቀ የተለያዩ ኮሚሽኖች የተለያዩ ኮሚቴዎች በአፍሪካ ህብረት ውስጥ የሚገኙትን ወደ ሌላ የአፍሪካ ሀገሮች ታዲስ አበባ እያስወጣ ነው። ይሄ ሁሉ ባልታሰበ ጊዜ ያልተረጋጋ ሁኔታ ተፈጥሮ ይሄ ድርጅቱ ራሱ ነገ ተነጎዳ ሊከስም ስለሚመቻል እንደሚችል ስላወቁ የጽፈት ቤቱ ስራ ትልቅ ችግር ውስጥ መግባቱን የሚያመላክቱ ብዙ ነገሮች እያየን ነው። እና ይሄንን
ለጨምር የጸጥታው ጉዳይ መለከት አሜሪካን በዛ አካባቢ ያሉት ነገሮች በተለይ ኬንያን መርጣ የጦር እንትን ለምድ ያረጋሽ ነው 800 ተደረገው ተመስለኝ። አሁን ኬንያ በአፍሪካ ውስጥ በምንም ጦርነት ተሳሳ ማጣቅ ምናልባት ሶማሊያን አልሸባብን ለመታገል አንዳንድ ነገሮች አድርጋ ካለ ወሰደ በምንም ጦር በምንም የሰላም አስከባሪ ጦር የሚሆን መድባ ማጣውቅ ምንም ልምድ የሌላት ነች። ግን አሜሪካ ካለች ጭንቀትና በአካባቢው ራሱ የኦነግ መስፋፋት አላማ ኤኮምትን ያው ስለተስተጋባ ይግደታ መከላከል ስላለባቸው አድኑን እያሉ ነው። በተለይ ኬንያ ስጋት አላት። ኢትዮጵያን የሚያጋጥማትን የመፈራረስ ሁኔታ ኬንያን ይመለከታል፣ ሶማሊያን ይመለከታል፣ ደቡብ ሱዳንን ይመለከታልና
ደቡብ ሱዳን
ታው እና ይሄንን ይሄ ሁኔታ ያያዩ መሪዎች ምለን ምንላቸው በተለይ በየሰላም የኖብል ሽልማት ተሸላሚው ኢትዮጵያ ሙሴው ያልሆነው ነገር የለም። ሰውየው ግን ያን ሁሉ አርግፎ የዲክታተርነትን ከገዳዎችና አስገዳዎች ጋር ወግኖ በተለይ በአሁኑ ጊዜ እዚህ ምርጫ ፌዝ ውስጥ ገብቶ መገኘቱ በእውነቱ ሰውየው የስልጣን ጥማቱ ገደብ የለውም ማለት ወደር የለውም።
ይሄንን እኮ ደግሞ ሌላ ማየት ያለብን ይሄ ሰውዬ ለዚህ የቀድሞ ኮሎኒያ ሀገሮች የኮሎኒያል ሀገሮች ወይ ደግሞ እነሱን ለመሳሰሉት ኮ ሲሳይ ነው እና የኖቤል ሽልማቱን የሚያገኘው በዚህ ምክንያት ነው። እና ይሄን መዘንጋት የለብንም። ለጣላቶቻችን ሲሳይ ነው ይሰው።
እሺ አድማጮቻችን እንግዲህ የሚቀጥለው ሳምንት ፕሮግራማችን ወይንም ስጭታችን ላይ ይሄን ጉዳይ እንደገና እናነሳው። ውጤቱ ምንድነው? ምንድነው ኢትዮጵያ ውስጥ የተፈጸመው ነገር በምርጫው ዙሪያ የሚለውን እንደገና አስተንወያያለን። ለዛሬ ተነሳንበትን ውይይት በዚሁ እናጠቃላለን። እንግዲህ የሚቀጥለውን ሙዚቃ ከጋበዝናችሁ በኋላ የሳምንቱ ስርጭታችን ይጠናቀቃል። ወደ ሙዚቃው መሸጋገር
to
አድማጮቻችን እስካሁን ስታዳምጡት የቆያችሁት ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ሬዲዮ ነው። ሳምንታዊ ስርጭታችንን ወደ ማጠናቀቁ ተቃርበናል። የዛሬውን የሰኔ 13 ቀን 2013 ዓ.ም ወይም የጁን 20 2021 ስርጭታችንን ያስተናገድናችሁ ተኩላ ወርቁ፣ ንጉሥ ታምራት፣ እኔም ወርቁ ሞላ ነበር። መልካም ሳምንት፣ መልካም ጤንነት እየተመኘን በዚሁ እንሰናበታለን። ደላ ኢትዮጵያ ህዝብ።
Let's go, 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 let